አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ግብጽ በኢትዮጵያ ሰላም እንዳይኖር የሚጥሩ ወገኖችን ለማስቆም ተስማምታለች ተባለ። ሙዚቀኛዋ እማሆይ ጽጌ ማርያም ገብሩ ጥርጣሬ ቢኖርም ዩናይትድ ስቴትስ ከአፍሪካ ጋር የምታካሂደው ጸረ ሽብር መቀጠሉ ተገለጸ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኢትዮጵያ የተካሄዱትን ተቃውሞዎች ከጀርባ ሆነው የሚቆሰቁሱ ጸረ ሰላም ኃይሎች ያሏቸውን የሚያካሄዱትን ተቃውሞ እንቅስቃሴ ለማቆም ግብጽ ተስማምታለች ሲሉ ለሀገር ውስጥ ሚዲያ መናገራቸውን africanews.com የተባለው ድረገጽ ዘግቧል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህን ያሉት በሀገሪቱ ውስጥ ላሉት አበይት ጉዳዮች ለሀገር ውስጥ ጋዜጠኞች በተናገሩበት ወቅት ነው። ኢትዮጵያ ውስጥ ግጭት ከማቀጣጠል ጋር የተያዙ ማናቸውም አይነት ሰዎችና እንቅስቃሴን ለማስቆም ግብጽ መስማማቷን ጠቅላይ ሚኒስትር ኃይለ ማርያም መናገራቸውን ዘገባው ጠቅሷል። ግብጽና ኢትዮጵያ ተቃዋሚ የሚዲያ መረቦች በተለይም የኦሮሞ ሚዲያ ኔትወርክና ሌሎች የኢትዮጵያ መንግስት አሸባሪ የሚላቸውን ተቋማት እንቅስቃሴን ለማስቆም ቁርጠኛ መሆናቸውን ጠቅላይ ሚኒስትሩ አስታውቀዋል ሲል የዜናው አገልግሎት ጠቁሟል ይላል አፍሪካኒውስ ድረገጽ። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በበኩላቸው የግብጽን ህዝብ አንጎዳም ይሁንና የተፈጥሮ ሀብታችንን በመጠቀም ተግባር እንዲረዱን ያስፈልጋል። ግባችንን ለማስፈጸም አብረን መስራት እንዳለብን ለግብጽ ህዝብ ለማስገንዘብ ነው እዚህ የመጣሁት ማለታቸውን አፍሪካኒውስ ድረገጽ ጠቅሷል። የኢትዮጵያ የውጭ ጉዳይ ሚኒስትር ይህን ያሉት ከሀገሪቱ ፕሬዚደንት አልሲሲና ከአቻቸው ሳሚ ሹክሪ ጋር ለመነጋገር ወደ ግብጽ በሄዱበት ወቅት ነው። የግብጽ መሪ በበኩላቸው ካይሮ የሁሉም ሀገሮች ሉዓላዊነትን ታከብራለች፣ በጎረቤቶቹ ሀገሮች የውስጥ ጉዳይ አትገባም፣ በእነሱም ላይ አታሴርም ማለታቸውን አፍሪካኒውስ ድረገጽ ጠቅሷል። በጋርዲያን ጋዜጣ ድረገጽ በበኩሉ ስለ 93 ዓመት ዕድሜ እማሆይ ጽጌ ማርያም ገብሩ ጽሑፍ አቅርቧል። የክላሲካል ሙዚቃ ደራሲና ፒያኖ ተጫዋች የሆኑት እማሆይ ኢየሩሳሌም በሚገኘው የኦርቶዶክስ ቤተክርስቲያን ትንሽ ቤት ውስጥ እንደሚኖሩ፣ ትንሿ ቤታቸውም ትንሽ አልጋና የኢትዮጵያን ባንዲራ የለበሰ ፒያኖ እንዳለበት ጽሑፍ አውስቷል። የሙዚቃ ክሮች፣ በእጅ የተጻፉ ጽሑፎች ይታያሉ። የአጼ ኃይለ ሥላሴ ምስሎችም ተሰቅለዋል። ራሳቸው የሳሏቸው ሃይማኖታዊ ስዕሎችም ትንሿን ቤታቸውን እንዳደመቁ ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። 7 ቋንቋዎች የሚናገሩት እማሆይ ጽጌ ማርያም በተንደላቀቀ ኑሮ ያደጉ ናቸው። እሳቸውና እህታቸው በውጭ ሀገር ሄደው ለመማር የመጀመሪያዎቹ ነበሩ። በ6 ዓመታቸው ነበር በጅቡቲ በኩል ወደ ስዊዘርላንድ ሄዱት። እዛ አዳሪ ትምህርት ቤት ገቡ። እንደ አውሮፓ አቆጣጠር በ1930ዎቹ ዓመታት ወደ ኢትዮጵያ ተመልሰው በመንግስት ስራ ተቀጥሮ ለመስራት በኢትዮጵያ ኦርቶዶክስ ቤተክርስቲያን ለመዘመር በኢየሩሳሌም ለፓትርያርኩ አስተርጓሚ ሆነው ለመስራት የመጀመሪያዋ ሴት ኢትዮጵያዊት እንደሆኑ ጽሑፍ ያወሳል። አጼ ኃይለ ሥላሴ ፊት ቀርበው ይዘፍኑ እንደነበር፣ መኪና ይነዱ ፈረስም ይጋልቡ እንደነበር ጽሑፉ አክሏል። ገና በ10ዎቹ ዕድሜ ክልል ውስጥ እያሉ እንኳን በሴቶችና በወንዶች መካከል ልዩነቱ ምንድን ነው? እኩል ነን ይሉ እንደነበር መናገራቸውን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። ቤኒቶ ሙሶሎኒ እንደ አውሮፓ አቆጣጠር በ1936 ዓ.ም ኢትዮጵያን በወረረበት ወቅት 3 የቤተሰቦቻቸው አባላት እንደተገደሉ፣ እሳቸውም ወደ አውሮፓ እንደሄዱ፣ ከዚያም ሙዚቃ ለማጥናት ካይሮ ሄዶ ከቆዩ በኋላ ሞቃቱ አየር ስላልተስማማቸው ወደ አዲስ አበባ እንደተመለሱ ጽሑፉ ገልጿል። እማሆይ ጽጌ ማርያም ገብሩ ያነጋገረቻቸውን ጋዜጠኛና ባልደረባዋን ስለ ዓለም ፖለቲካ ይጠይቋቸው እንደነበር፣ ስለ ሂለሪ ክሊንተን እና ስለ አንገላ መርከል እንደጠየቋቸው፣ አንገላ መርከልን እንደሚወዱ ትራምፕን ግን እንደማይወዱ መግለጻቸውን፣ ጋዜጠኛዋን ለእኩልነት እንድትታገል እንደመከሯት ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። በሙክስና ዓለም ከገቡ በኋላ በሰሜን ኢትዮጵያ በሚገኝ ገዳም ለ10 ዓመት ያህል ባዶ እግራቸውን ይሄዱ እንደነበር ጽሑፉ ሳይጠቅስ አላለፈም። ኤንፒአር የተባለው ብሔራዊ ፓብሊክ ሬዲዮ ድረገጽ ደግሞ ዩናይትድ ስቴትስ ሬዲኤት በማቅረብ የመቀጠሏ ጉዳይ አጠራጣሪ በሆነበት በአሁኑ ወቅት አፍሪካ ላይ የሚደረገው ጸረ አሸባሪነት ትብብር እንደቀጠለ ነው ይላል። ካሜሩንም ከሻድ መዲና በሚሎቻርና ሎጎን ወንዞች የቻድ ወታደሮችና ሌሎች ልዩ ኃይሎች እንዲሁም አራት መትረየሶች የተተከሉባቸው ጀልባዎች ይታያሉ። በከባድ የታጠቁ ወታደሮች ቦታ ለመያዝ ቁልቁል ሲወርዱ ይስተዋላሉ። ተጠባባቂ ኃይሎች ደግሞ መትረየሳቸውን ደግነው ይጠባበቃሉ። ወታደራዊ ልምምድ እስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰረው ቦኮ ሐራም መሪን እንዴት መያዝ እንደሚቻል የሚያስተምር ወታደራዊ ልምምድ አካል መሆኑን የኤንፒአር ሬዲዮ ጣቢያ ድረገጽ አውስቷል። ፍሊንትሎክ 2017 የሚል ስያሜ የተሰጠው በዩናይትድ ስቴትስ የተመራው ቻዱስ ለሶስት ሳምንታት ያህል የተካሄደው ጸረ ሽብር ወታደራዊ ልምምድ ባለፈው ወር አብቅቷል። ቻድና በአካባቢው ያሉት ሀገሮች ካለፉት 8 ዓመታት ወዲህ የቦኮ ሐራም ጥቃቶች ኢላማ ሆነው ቆይተዋል። የቦኮ ሐራም እንቅስቃሴ የተጀመረው በሰሜን ምስራቅ ናይጄሪያ ሲሆን ወደ አጎራባች ሀገሮችም ተስፋፍቶ በብዙ ሺህ የሚቆጠሩ ሰዎች አልቀዋል። ወደ 3 ሚሊዮን የሚጠጉ የክልሉ ተወላጆች ደግሞ ከመኖሪያቸው ተፈናቅለዋል ይላል የኤንፒአር ድረገጽ። በአሁኑ ወቅት የፕሬዝደንት ዶናልድ ትራምፕ አስተዳደር ወታደራዊ ባጀትን ከፍ በማድረግ ለውጭ ሀገራት የሚሰጠውን እርዳታ በጣም ለመቀነስ አቅዷል። ይህ እንግዲህ ዩናይትድ ስቴትስ ከአፍሪካ ሀገሮች ጋር በመተባበር ለምታካሄደው ጸረ አሸባሪነት ጥረት ምን ማለት እንደሆነ ግልጽ አይደለም ይላል የኤንፒአር ድረገጽ ላይ የወጣው ጽሑፍ። የኦባማ አስተዳደር የአሜሪካ ወታደሮችን ከማስፈር ይልቅ አሸባሪነትን ለሚታገሉ ሀገሮች እርዳታ መስጠት ላይ ያተኮር እንደነበረ፣ ባለፈው ዓመት አሜሪካ የቻድ ሐይቅ ተፋሰስ በመባል ለሚታወቁት ሀገሮች ናይጄሪያ፣ ኒጀር፣ ቻድ እና ካሜሩን 156 ሚሊዮን ዶላር ለወታደራዊ ድጋፍ ለስልጠናና ለድንበር ጥበቃ እንዲውል ሰጥቷል። ዩናይትድ ስቴትስ ካለፈው ዓመት አንስቶ ለቻድ ተፋሰስ ሀገሮች ከ321 ሚሊዮን ዶላር በላይ ሰጥታለች። 175 ሚሊዮን ዶላር የሚሆነው በአስቸኳይ የምግብ ረድኤት ላይ እንደዋለ ኤንፒአር የተባለው ብሔራዊ ፓብሊክ ሬዲዮ ድረገጽ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እንገናኝ። በደህና ቆዩን።